ዛሬ ሐምሌ 27 2013 ዓ.ም ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶቻችን መካከል
ልጆቻችን ቤታችን መገኘታችን ማየት አለባቸው። በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲህ እኮ ሆነ ብሎ የሚናገረው።
በአሜሪካን ሀገር አትላንታ ከተማ በትምህርት ዙሪያ አማካሪና ሰልጣኝ ሆነው የሚያገለግሉትን ወይዘሮ ብሌን የተክሉን የሰማናቸው ማህበራዊ መገናኛዎችና ህጻናትን የተመለከተ ሀሳባቸውን በምሽቱ ያጋሩናል።
የስራ ሁኔታ ማለት ነው። ቀን አይልም፣ በዓል አይልም፣ እሁድ አይልም። እንደሌላው የሲቪል ሰርቫንት ሰራተኛ አሁን በዓላቶችን ቅዳሜና እሁድን ወይም 8 ሰዓት የመስራት ባህሪ ብቻ አይደለም ያለው፣ 24 ሰዓት ነው የሚሰራው።
አሁን ደግሞ የሰማናቸው አቶ ግዛቸው ኩራይን ነው። ከ17 ዓመት በላይ የዱር እንስሳትና ተፈጥሮ ሀብቶችን ደህንነት የጠበቁ ግለሰብ ናቸው። በእንግሊዝኛው ሬንጀርስ ተብለው ስለሚጠሩት የተፈጥሮ ዘቦች በምሽቱ ያጫውቱናል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዱ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የድምፅ ምህንድስናውን ይከውናል። ከሁሉ አስቀድመን አጫጭር ዜናዎች እናሰማችሁ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። በአፋር ክልል ዞን 4 አካባቢ ከሳምንት በፊት በተፈጠረው ወታደራዊ ግጭት ከቤት ንብረታቸው የተፈናቀሉ ሰዎች ቁጥር 75,000 እንደደረሰ የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት አስታወቀ። ችግሩ የሚቀጥል ከሆነና በፍጥነት መቀልበስ ካልተቻለ ከግማሽ ሚሊዮን የሚልቅ የክልሉ ህዝብ ለሰብአዊ ቀውስ ይዳረጋል የሚል ስጋት እንዳለው ጽህፈት ቤቱ ጨምሮ ገልጿል። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብቶች ኮሚሽን አፋርና ሶማሌ ክልሎች በይገባኛል የሚወዛገቡባት ገዳማይቱ ወይም ገርበ ኢሴ በነዋሪዎች ላይ እየደረሰ ያለው የህይወት መጥፋት፣ ንብረት መውደምና መፈናቀል እንደሚያሳስበው ገለጸ። የሶማሌ ክልል መንግስት በበኩሉ በአሁኑ ሰዓት 3,000 አባወራዎች በገርበ ኢሴ ወይም ገዳማይቱ እንደተፈናቀሉ ገልጾ የፌዴራል መንግስት ለተፈናቃዮች ድጋፍ እንዲያደርግ ጥሪ አቅርቧል። ኮሚሽኑ በመግለጫው በግጭቱ ምክንያት የሞቱትንና ጉዳት የደረሰባቸውን ሰዎች ቁጥር እንዲሁም የደረሰውን የንብረት ውድመት መጠን ያለው መረጃ ውስን እንደሆነ ገልጾ ለዚህም የጸጥታ ሁኔታ ወደነበረበት ባለመመለሱ እንደሆነ አስታውቋል። ዘገባው የአዲስ ቸኮል ነው። በነገው ዕለት አዲስ አበባ እንደሚገቡ የሚጠበቁት የዩኤስኤድ አስተዳዳሪ ሳማንታ ፓወር በትግራይ ክልል ረሃብን ለመከላከል የተሟላና ያልተገደበ ሰብአዊ ተደራሽነት እንዲፈቀድ በኢትዮጵያ መንግስት ላይ ግፊት ማድረግ የጉዟቸው ዓላማ እንደሆነ አስቀድመው ገልጸዋል። ይሁንና የሚያደርጉት ግፊት ስለሚያካትታቸው ነጥቦች የተባለ ነገር የለም። የኢትዮጵያ ባለስልጣናት ግን በትዊተር ገጻቸው ባሰፈሩት ጽሁፍ ስለ ሳማንታ ፓወር ጉብኝት ባይገልጹም በሱዳን በኩል የሰብአዊ ድጋፍ መተላለፊያ መስመር እንዲከፈት የሚደረግ ያሉትን ጫና በጽኑ ተቃውመዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴን ጫናውን ግልጽ የሆነ የተንኮል ወጥመድ ሲሉ ገልጸዋል። በሌላ በኩል ራሱን የትግራይ መከላከያ ኃይል በማለት የሚጠራው ቡድን መሪ እንደሆኑ የሚነገርላቸው ጀነራል ጻድቃን ገብረትንሳይ በአማራና በአፋር ክልሎች በኩል ጥቃት የተከፈቱት ትግራይ የተዘጉባትን በሮች ለመክፈትና የትግራይ መንግስት ብለው በገለጹት አካል የተቀመጡ ቅድመ ሁኔታዎችን የኢትዮጵያ መንግስት እንዲቀበል ጫና ለማሳደር መሆኑን ገልጸዋል። የዩናይትድ ስቴትስ የጦር ኃይል በሶማሊያ የአልሻባብ ታጣቂዎች ላይ በድጋሚ የአየር ጥቃት ማካሄዱን አረጋግጧል። ይህም 2 ሳምንት ባልሞላ ጊዜ ውስጥ 3ኛው የአየር ጥቃት መሆኑ ነው። በማዕከላዊ ጉልሙዱድ ክፍለ ግዛት ቄይ ካድ በሚባል አካባቢ ትላንት እሁድ የአየር ጥቃት የተፈጸመው የሶማሊያ መንግስት ኃይሎችን ለማገዝ መሆኑን የዩናይትድ ስቴትስ የጦር ኃይል አስታውቋል። ቀደም ሲል የሶማሊያ መንግስት ባወጣው መግለጫ የአየር ጥቃቱ የተካሄደው የፌዴራል ኃይሎችና በዩናይትድ ስቴትስ የሰለጠኑ ወታደሮች ከታጣቂዎቹ ጋር እየተዋጉ ባሉበት አካባቢ መሆኑን አስታውቆ ነበር። ሆኖም የቆሰሉ ወይም የተገደሉ ታጣቂዎች ስለመኖራቸው በዝርዝር አልተገለጸም። የሶማሊያ የማስታወቂያ ሚኒስትር ባወጣው መግለጫ በዚህ ጥቃት አልሻባብ በሶማሊያ መንግስት ላይ ጥቃት የመሰንዘር አቅሙ በከባዱ የተመታ መሆኑን አስታውቋል። ዩናይትድ ስቴትስ ውስጥ ዴልታ የሚባለው የኮሮና ቫይረስ ልውጥ ዝርያ ስርጭት እየጨመረ መሄዱ አስቸጋሪ የስቃይ ወቅት ተደቅኖብናል ሲሉ ከፍተኛው የተላላፊ በሽታዎች አዋቂው ዶክተር አንቶኒ ፋውቺ ተናገሩ። የፕሬዝዳንት ጆ ባይደን የህክምና ጉዳዮች ከፍተኛ ማካሪው ዶክተር ፋውቺ በኤቢሲ ቴሌቪዥን ቀርበው በሰጡት ቃለ መጠይቅ ሁኔታው እየከፋ ነው የሚሄደው ብለው ለዚህም ምክንያቱ መከላከያውን አንከተብም ያሉ በሚሊዮኖች የሚቆጠሩ ሰዎች ናቸው ብለዋል። ባለፉት ሳምንታት በቫይረሱ የሚያዙ ሰዎች ቁጥር በከፍተኛ ደረጃ መጨመሩን ተከትሎ ሳይከተቡ የቆዩ አንዳንድ ሰዎች ለመከተብ እያሰቡ መሆናቸው ተገልጿል። አሜሪካውያን ክትባቱን እንዲወስዱ በየቀኑ እየተማጸኑ ያሉት ዶክተር አንቶኒ ፋውቺ በትከተቡ ራሳችሁን ከከባድ ህመምና ከሞት ትታደጋላችሁ፣ ቫይረሱን እንዲዛመት እድል የሚሰጡት ያልተከተቡ ሰዎች ናቸው ብለዋል። ባለፉት 6 ሳምንታት በሀገሪቱ ካለፈው የካቲት ወር ወዲህ ባልታየ ቁጥር በየቀኑ 70,000 አዲስ ተጋላጮች እየተመዘገቡ ሲሆን አንዳንድ የኮቪድ-19 ተከታታዮች በአውሮፓውያን ነሐሴ ወር ውስጥ ዴልታ ዝርያ በይበልጥ እየተዛመተ ሲሄድ በየቀኑ ከ140,000 እስከ 300,000 ሰዎች ሊያዙ እንደሚችሉ ተንብየዋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ እናመሰግናለን። ማናቸውም አስተያየት ቢኖራችሁ ቪኦኤ አምሃሪክ በተሰኘው ገጻችን በኩል አድርሱን። አሁን ወደ ቀዳሚው ዘገባ እንሻገር። የማህበራዊ ሚዲያ አጠቃቀም ዕውቀት ለማንኛውም ተጠቃሚ አስፈላጊ ቢሆንም በተለይ ነገሮችን የሚያመዛዝነው የአእምሯቸው ክፍል ገና በማደግ ላይ ያሉ ህጻናት ግን በማህበራዊ ሚዲያዎች ላይ የሚያጠፉት ጊዜና የሚያገኙት መረጃ ክትትል ያስፈልገዋል። ሆኖም በኮቪድ-19 ምክንያት ልጆች አብዛኛውን የትምህርትና የመዝናኛ ጊዜያቸውን በኮምፒውተር ፊት ለፊት የሚያጠፉ በመሆኑ የወላጆችን ቁጥጥር አስቸጋሪ ያደርጉታል። ለመሆኑ ልጆች የማህበራዊ ሚዲያን መጠቀም አለባቸው? ከተጠቀሙስ የቤተሰብን ክትትል ምን ድረስስ መሆን አለበት በሚለው ላይ ባለሙያ አነጋግረናል። ባለሙያን ያናገረችው ስመኝሽ ቆይናት እንደሚከተለው ይቀርባል።
ስሜ ብሌን ተክሉ እባላለሁ። አትላንታ ነው የምኖረው። ሙያዬ በልጆች ማስተማርና አስተማሪዎችን ትሬን በማድረግ ከ20 ዓመት በላይ ያሳለፍኩ ነኝ።
በዚህ በቴክኖሎጂ በኢንተርኔት ዘመን ልጆች የሚያዋቸውን የሚወስዷቸውን መረጃዎች መቆጣጠር ይቻላል? ምን ያክል መቆጣጠር ይቻላል?
በመሰረቱ የልጅ አላፊ ወላጅና በወላጆቹ አጠገብ ያሉ አዋቂዎች ናቸው። ወላጆች ቤት ውስጥ ቢላን እንደሚከለክሉት ኮምፒውተርንም ሆነ በስልክም የሚመጡትን ፕሮግራሞች ተከታትለው ሰዓትና ወቅት ወስነው በዚህ ሰዓት ይሄንን አይነት ጌም መጫወት ትችላለህ፣ በዚህ ሰዓት ደግሞ ይሄንን አይነት ጌም መጫወት አትችይም፣ በኮምፒውተር ፊት የምታሳልፊ ሰዓት ለአይንም ሆነ ለጭንቅላት በጣም ሊጎዳ ስለሚችል ብለው በዛ መቆጣጠር ይችላሉ። ይሄ እንግዲህ ከልጅነት የሚጀምር ነገር ነው። ከ7-8 በኋላ ይከብዳል መቆጣጠር። ሁለተኛ ነገር ደግሞ ኮመን ሴንስ ሚዲያ የሚባል የተለያዩ አይነት ፕሮግራሞችን መጡ የሚገልጽ ዌብሳይት አለ። ኮመን ሴንስ ሚዲያ ሁሉንም አይገልጽም፣ ሁሉንም አይዘረዝርም። ነገር ግን ምን አይነት ነገሮች በጎ እንደሚሆኑ ለልጆች የሚጠቅም ዌብሳይት ነው። እንግሊዝኛ ነው። ወደፊት እንግዲህ በአማርኛ ይተረጎማል እየተስፋ አደርጋለሁ። የሚቀጥለው ደግሞ ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንቀል ወላጆች ይሄን አይነት መንገድ አላቸው። ልጆች ቤት ስራቸው መስራቱ ብዙ ልጆች እንግዲህ ግዴታቸውን ያውቃሉ ብዬ ነው የማስበው። ከዛ በኋላ ግን ያለውን ሰዓት እስፔሻሊ በኮቪድ ጊዜ ምን ማድረግ እንዳለባቸው ስለሚጠፋቸው ወይ ስፖርት ወጥቶ መጫወት አይችሉም፣ ወይ ከሌሎች ጋር መገናኘት ስለማይችሉ ወደ ኮምፒውተር መሄዱ የሚያስገርም ነገር አይደለም። ያንን ወቅት ግን ዋይፋዩ ከተነቀለ ከግድግዳው ሄዶ መንቀል ይቻላል። ኢሮም ይባላል። እሱንም ሄደው ሪዚዩም ወይም ፖዝ ማድረግ ይችላሉ። በሱ መቆጣጠር ይቻላል።
ከቤት ያለው ቁጥጥርና ክትትል እንዳለ ሆኖ ልጆች ከትምህርት ቤት በተለይ ከእድሜ ጓደኞቻቸው ጋር ሲሆኑ የሚያዩትንና የሚሰሙትን ማወቅ መሞከር ይፈልጋሉና በዛ በኩል ጫና እንዳይኖር ማድረግ ይቻላል።
የልጆቻችን ጓደኞቻችን በጣም መከታተልና መመልከት ያለብን ጉዳይ ነው። ልጅን ነው የሚሰማው። ከተወሰነ እድሜ በኋላ ልጅ ያጠገብ ማን ያለው ብሎ መጠየቅ በጣም አስፈላጊና ግዴታችን ነው። ዋና ልጆቻችን መግለጽ ያለብን አንተ ወይ አንቺ ግዴታሽ ለአንቺ ነው፣ ለራስሽ ነው። ምክንያቱም በአንድ ጉዳይ ቢፈጠር የምትጠየቅም ስለ አንቺ ወይ ስለ አንተ ነው፣ ስለ ጓደኛህ አይደለም፣ ጓደኛ ጥሩ ነው፣ ጓደኛ በጎ ነው፣ ጓደኛ ጥሩ ሊሆን ይችላል፣ ጓደኛ መጥፎ ሊሆን ይችላል። በመጨረሻ ግን ድርጊታችንን የምንጠየቀው እኛ ነን፣ ማንም አይደለም። እና ይሄ ከልጅነት ጀምሮ ተኮትኩቶ ማደግ ያለበት ጉዳይ ነው።
የመምህራንስ ኃላፊነት ምን መምሰል አለበት? ምናልባት በወላጆችና በመምህራን መካከል በዚህ ጉዳይ ላይ የቅርብ ውይይት መኖር ያለበት ይመስለኛል። አይደለም
ልጆቻችን ወረቀት የሚያመጡበት ከትምህርት ቤት ወይም ኢሜል በሚላክበት ጊዜ ወይም ደግሞ ትምህርትን በሚሰጥበት ጊዜ ስለዚህ አይነት ጉዳይ አጢኖ መመልከት ያስፈልጋል። ቴክኖሎጂ በጣም ይቀያየራል። አሁን ስናፕቻት የሚባለው በጣም ለልጆች ይጎዳል ተብሎ የሚሄዱት ነገር ነው። አንዱ ደግሞ በስናፕቻት የተላከ ነገር የሚጠፋ ይመስላቸዋል ልጆች። እውነትም ቢያነቡ ደግሞ ይጠፋል ይላል። ነገር ግን ምንም ነገር በቴክኖሎጂ የተጻፈና የተለጠፈ ነገር ለወቅቱ ይጠፋል እንጂ ፈልጎ ላገኘው ሰው ሊገኝ ይችላል። እሱንም ማስረዳትና ትምህርት ቤቶች በተቻለ መጠን በትምህርት ቤት አካባቢ የሚሰራ ሰው ስለሆንኩ በልጆች አካባቢ ብዙ አመት ስለሰራሁኝ በተቻለ መጠን ብዙ ነገር ስለምንል የሚላከውን ነገር ወላጅ ማንበብ አለበት። ካልገባ ትምህርት ቤቱን መጠየቅ አለበት። በልጁ ላይ አንድ ባህሪ ካየ መከታተል አለበት። አይናችን ከልጆቻችን ላይ አይነሳ።
ማህበራዊ ትስስር ሚዲያዎችን የሚጠቀሙ ልጆች ሳጠቃቀማቸው ምን መምሰል አለበት? እንግዲህ በተለያየ ጊዜ በማህበራዊ ትስስር ገጾች ምክንያት የምንሰማቸው እስከ ሞት የሚያደርሱ ችግሮች አሉ። በዛ ላይ ሁሉም የትስስር ገጾች የእድሜ ገደብ ቢኖራቸው ከ13 ዓመት በታች ሆነው ከእድሜ ጓደኞቻቸው ላለማነስ ሲሉ የየራሳቸውን ገጾች ከፍተው የሚጠቀሙ በርካታ ህጻናት አሉና ይህንንስ እንዴት ታይዋለሽ?
ለተማሪዎች እንቢ የሚባለውን ነገር እንደማይወዱ እናውቃለን። እና ሙሉ ለሙሉ ደግሞ እንቢ ማለት ልክ አይደለም። ልክ አሁን እንዳልሽው ከጓደኛ ሊለይ ይችላል። ስለዚህ እንቢ ሳይሆን ይሄን አይነት ነገሮች ከፈለግሽ መተሽ አስረጅኝ። ወላጅ ደግሞ ስለዛ ጉዳይ ማጠየቅ ወይ ማንበብ አለበት። እሺ ይሄን አድርጊ፣ ነገር ግን አንቺ ራስሽን የሚጎዳ አንተ ራስን የሚጎዳ ነገር ከሆነ ከማድረግ በፊት ነው በትንሹ እንኳን መተሃዋየው፣ ዝም ብለህ አትግባበት፣ ዝም ብለሽ አታዘጊው ብሎ መናገር ይችላል። አይናችን ከልጆቻችን አይለይ። አሜሪካን ሀገር ያለን ስራ እውነትም በዓለም ላይ የወላጅ አንደኛው ስራ ከኮቪድ በፊት ልጅ ማሳደግ ነበር። ከኮቪድ በኋላ ቤት ውስጥ ተቀምጠን ከኮምፒውተር ጋር ስለምንውል አይናችንና ጆሯችን ከልጆቻችን ከሚያደርጉትና ከሚሰሩት ነገር አይለይ። በቁጣ ሳይሆን እንነጋገርበት። እስቲ አሳዩኝ፣ እኔን አስተምረኝ፣ እስቲ አሳዩ። ወይ ይሄማ እንዲህ ደስ ይላል፣ እኔ አብረን እሺ ዳንስ ነው ደንስ እስቲ ደንሽ። ይሄ ግን እንዲህ ያለው ነገርማ በጣም የተለየ ነገር ነው። በጎ በጎውን መምራት ይቻላል።
ምን አሁን ጥሩ ሀሳብ አነሳሽ። ምናልባት የማጠቃለያ ልናደርገው እንችላለን። በወላጅና በልጆች መካከል የሚኖረው ግንኙነት መነጋገር በምን መልኩ መሆን ይችላል? በተለይ ከፍ ሲሉ በአስራዎቹ እድሜ ሲሆኑ የራሳቸውን ነገር ይፈልጋሉ ልጆች። በራሳቸው ማድረግ መደበቅ አይነት ባህሪዎችም ሊያመጡ ይችላሉ እና ሚስጥር ከወላጅ ጋር እንዳይኖራቸው በወላጅና በልጆች መካከል ሊኖር የሚገባው ኮሚኒኬሽን ወይም ወላጅ ደግሞ ያንን ኮሚኒኬሽን እንዴት መፍጠር ይችላል?
አንደኛ በቤታችን እንገኝ። ልጆቻችን ቤታችን መገኘታችን ማየት አለባቸው። በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲህ ከሆነ ብሎ የሚናገረው። ሶስተኛ እምቢ አይሆንም ተው የሚባለውን እንቆጠብ። አስረዳኝ፣ ለምን፣ እስቲ እኔን አሳየኝ ብለን ተማሪ መስለን የመቅረብ ግዴታ አለብን። እውነትም ደግሞ እነሱ በቴክኖሎጂ በጣም የተሻሻሉ የፈጠሩ ስለሆኑ ተማሪ ሆነን ከቀረብን መማር ብቻ ሳይሆን አብረናቸው ያለን አብረናቸው የገባንበት የሆነ ሁኔታ መፍጠር እንችላለን። ልጆቻችን መናገር የሚችሉት እኛ ለማዳመጥና ለመማር ዝግጁ ሆነን ከተገኘን ነው።
ቢሌኒ፣ በጣም ነው የማመሰግነው። በተለይ ከቴክኖሎጂ አጠቃቀም በወላጅና በልጆች መካከል ያለው ግንኙነት መምሰል አለበት በሚለው ሀሳብ ላይ የባለሙያ ምክርሽን ስላካፈልሽን በአድማጮች ስም በጣም አመሰግናለሁ።
በጣም አመሰግናለሁ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅም ነው ወደ እናንተ እየደረሰ ያለው። አብራችሁን ስለምትሆኑ እናመሰግናለን። ከሰሞኑ የዓለም ሬንጀርስ ቀን ተከብሯል። ሬንጀርስ የሚለው ቃል የዱር አራዊትና የተፈጥሮ መስህቦች ላይ አደጋ እንዳይከሰት የሚለፉ ዘቦች በሚለው ልንተካው እንችላለን። ቀኑ የኒህን ዘቦች ልፋት ብሎ ማስተዋጽኦ በማጉላት አክብሮት እንዲሰጣቸው ያለመ ነው። ዛሬ የኒህ ዘቦችን ህይወት በአጭሩ የሚያስቃኙን እንግዳ ጋብዘናል። ለ17 ዓመት በአዋሽ ፓርክ በዱር እንስሳት ጥበቃ ስራ ላይ የቆዩት አቶ ግዛቸው ኩራይ ናቸው እንግዳችን። ስራው ምን እንደሚመስል ቀድሞ ያስረዱናል።
የስራ ሁኔታ ማለት ነው። ቀን አይልም፣ በዓል አይልም፣ እሁድ አይልም። እንደሌላው የሲቪል ሰርቫንት ሰራተኛ አሁን በዓላቶችን ቅዳሜና እሁድን ወይም 8 ሰዓት የመስራት ባህሪ ብቻ አይደለም ያለው፣ 24 ሰዓት ነው የምንሰራው። እዛ ውስጥ በብሔራዊ ፓርክ ውስጥ ነው ክትትል ሞኒተሪንግ እናካሄደው። የዱሩን ሰውን ደህንነት ነው የምንጠብቀው። እንዲሁም በድንኳን ወተህ የምሰፍርበት ሁኔታዎች አሉ ማለት ነው። አንዳንድ ቦታዎች ላይ በተወሰኑ የጥበቃ ኬላዎች አሉ የለ እነኛ ላይ ማለት ነው ድንኳን ተክለን እናድራለን ከኮሚቴ ጋራ በመሆን ማለት ነው። እንዲሁም ቀን ስራው ለድንገት ተነስ ይባልበት ሁኔታ ደግሞ ትዕዛዝ ይተላለፋል እና ስራው ለዛ ነው በጣም ቻሌንጅ ያለው ነው። ግን እኛ ማለት ነው ደስ እያለ ነው በሞራል ነው የምንሰራው። ምክንያቱም ለዓላማ ነው እየሰራን ያለ ነው። መቼም ሁሉም ሰራተኛ እንደ መስሪያ ቤት ሲቀጠር ያው አገኝበታለሁ ደሞዝ ይከፈለኛል ብሎ ነው አይደለም። እኛ ስንገባ ነበር ይሄ። መጨረሻ ላይ ግን በስራ ውስጥ ስንገባ፣ ሲስተም ውስጥ ስንገባ ማለት ነው ለዓላማ በቃ ለዓላማ ነው የምንሰራው እና ያንን ይመስላል። ኮንፍሊክት አንዳንድ ጊዜ ይገጥመሃል፣ ግጭቶች ይገጥመዋል። ኮሚኒቲ ቤዝድ ኮንዘርቬሽን እንደማካሄዳችን ማህበረሰቡ ጋርም ግጭት እንዳይፈጠር ጥንቃቄ ማህበረሰቡ ላይ ጉዳት እንዳይደርስ ሶሚቱ ላይ ማለት ነው ያንን ሁሉ ጥንቃቄ አድርገን ነው። አልፎ ተርፎ ህግ ወጦች ካጋጠሙ ወደ ህግ እናቀርባለን። ይዘን ያው የዱር ህይወት ነው፣ በአጠቃላይ የዱር ህይወት ነው። ደስ ይላል። ተፈጥሮ ውስጥ ነው የምንሰራው። የስራ ባህሪው ጥንካሬው ምን ያህል ነው በጣም ብለህ ላልከው ማለት ነው ድንገት እንደወጣህ ማለት ነው ወለ አድረስ በማክስቱ የምትመጣበት ሁኔታ ይኖራል። ከዛ ደግሞ የተወሰነ ሰዓት ረፍት አድርገህ እኛ በቃ ረፍታችንንም ይሄ ነው ብለን ስናቁ ይሄ የረፍት ሰዓቴ ነው የምንለው ነገር የለም።
እንግዲህ አቶ ግዛቸው እርስዎ ለበርካታ ዓመታት ነው በዚህ ስራ ውስጥ የተሰማሩ። የተለያዩ አሳዛኝም አስደሳችም ገጠመኞች ይገጥሞታል ብዬ አስባለሁ። የስራው ጸባይ ሁኑ
2007 ምናምን አካባቢ ላይ ነው ድርቅ ነበረ። የአካባቢ ህብረተሰብ አማራጭ አልነበረውም። ለሊት ለግጦሽ ይገባል። ቀን ስንከለክለው ሆኑና ለሊት ለግጦሽ ይገባል። ያን ጊዜ ማለት ነው እነሱ ደግሞ እየታጠቁ ናቸው። ኮንዘርቬሽን ላይ ሰው መሞት የለበትም እንደ አግባቡስ ማለት ነው። እኛም መተኮስ እንደሌለብን እነሱንም ተው እያልን እያረጋጋን እያሯበን ምን እያልን ልጁም በቃ የሆነ ትንሽ የተጋረጠ ጠንከር ያለ አደጋ ነበረ እና እንደዛ አድርገን የመለሱበት ሁኔታ ነበር። በጨለማ ነው። አሰብ እንግዲህ በሰቡስ መውጫ መግቢያውን ሁሉንም ከኝ አኩል ያውቀዋል። ችግሮች ከመፈጠራቸው ማለት ግጭት ሊፈጠር ነበር። የተኩስ ልውውጥ ሊደረግ ሲል ወደ ሰማይ ሲተኩሱ ያው ከማህበረሰብ ውስጥም ስላሉ አብረውን ማለት ነው አትተኩሱ፣ እኛም የእናንተ ውስን እናንተ የእኛ ናችሁ፣ ይህንን ሪሶርስ የምንጠብቀው ለእናንተው ነው፣ ስለዚህ በሰላም ከብቱ አስወጡ መልሱ ብለው በኦሮምኛ ተናጋሪ ልጆች ስለነበሩ ማለት ነው። በዛ መልኩ በቃ ወደ መጥፎ ሁኔታ ሊሄድ የነበረው ችግር ተፈቷል። ይሄ በጣም አልፎ ተርፎም ያው ባቸው ትዘግቦታላችሁ እናንተም ህይወት ምሰዋቸው የሆነበት ሁኔታዎች ነበሩ። አዎ በአንድ ወቅት የተኩስ ልውውጥ ምናምን ተደረገና ማለት ነው ያው እኛ በቀጥታ እነሱ ላይ እርምጃ መውሰድ የለበትም፣ ኮንዘርቬሽን ነው፣ ተፈጥሮ ሀብት ላይ ደግሞ ሰው መሞት የለበትም፣ ይሄ ጦር ሜዳ አይደለም በሚል ነው እና እሳቤው እንደገና በሚሰጠንም ከኢትዮጵያን ዱር እንስሳት ጥበቃ ልማት ባለስልጣን የሚሰጠንም ትሬኒንግ ማለት ነው ከህብረተሰቡ ጋር እጅና ጓንት ሆነ እንድንሰራ ነው። ያው ትንሽ ህብረተሰብ ውስጥ የግንዛቤ እጥረት ስላለ ያንን በጥላቻ አይን የማየት ሁኔታ ነበረ። በአሁኑ ሰዓት በእርግጥ ተስተካክሏል እና ከዚህ ህይወትም ቀደም ባለው ጊዜ ህይወትም ጠፍቷል። ተወሰነ ደቂቃ ውስጥ ማለት ነው እኛ አስወጡ ልንላቸው እየሄድን ቀጥታ ነው ጥይት የተኮሱብን። ያው አልፏል ህይወት። እናንተም እንደዘገባችሁት እናስታውሳለን እና አንድ የስራ ባልደረባችን ዝም ብሏል። ትቆስላለህ፣ ትመታለህ፣ ትሞታለህም።
እንደሚነግሩኝ ሞት ያለበት መቁሰል ያለበት ለአደጋ መጋለጥ ያለበት ስራ ነው። በዚህ ስራ ውስጥ ለአመታት እንዲቆዩ ምክንያት የሆኑት ምንድን ነው?
ስራ ነው ምን አለ መሰለህ፣ ተፈጥሮ ሀብት ውስጥ ስትገባ ማለት ነው የስራው ባህሪ በጣም ደስ የሚያሰኝ ነው። ይሄ እኮ አምልህ እኮ ዴይ ቱ ዴይ ላይፋችን አይደለም አደጋ የሚገረጠው ማለት ነው። አልፎ አልፎ የሚከሰተው ነው። ሌላም ቦታ ከተማ ውስጥ እንደሁ ያው ሰው ይሞት የለም እንዴ? ጥይት ባርቆም ደግሞ ስለም ወረዳ ላይም ሰው ይሞታል። ግን እዛ ጋር ማለት ነው እኛ የስራው ባህሪና የስራው ሁኔታ የተፈጥሮ ሀብት ጥበቃ ባለሙያዎች እንደመሆናችን መጠን ማለት ነው ደስታ ነው የሚሰማል። በቃ ትረካለህ፣ ሰክሰስ ትሆናለህ። ከትልልቅ ምሁራን ጋር፣ ሪሰርቸሮች ጋር፣ ከተለያዩ ዓለም የሚመጡ ቱሪስቶች ጋር ስራው ያገናኝሃል። ብዙ ነገሮችን እውቀት ገበያለ። እዛ ሂደት ውስጥ እያለፍ ደግሞ ኢማጂን እንግዲህ ሰው ለመዝናናት የሚመጣበትን ቦታ እኛ እንደ መኖሪያ አድርገን ነው የምንኖርበት ያ ቦታ ማለት ነው። ቱሪስቶች ከፍለው የሚገቡበት ቦታ ለእኛ እንደ መኖሪያችን ነው። እኔ ብቻ አይደለሁም እዛው ከማህበረሰብ ውስጥም ራሱ የሚቀጠሩት ኮሚቴ ስካውቶች ማለት ነው። ልክ ከገቡ በኋላ እኛን መስለው ነው ቁጭ የሚሉት። የተለየ ፍቅር ነው የሚሰጣቸው። ከዛ አንጻር ነው ለረጅም ሰዓት ልሰራ የሚቻልኩት ማለት ነው።
ስራውን ለማጠናከር በዚህ ዘርፍ ውስጥ የሚሰማሩ ሰዎችን ለማበረታታት ምን አይነት መላ ሊወሰድ ይገባል ብለው ይመክራሉ?
ሞር የበለጠ ማለት ነው መንግስት ኮሰቶበት በክልሎች ደረጃ ይህ በፌዴራል የወጣው የድሮንሳ አዋጅ ማለት ነው የበለጠ ክልሎች ቢሰሩበት ከጎናችን ቢሆኑ አጎራባች ወረዳዎች እነሱ ከኛ ጎን ቢሆኑ አንድም ህገወጥ ስናቀርብላቸው ቅጣት የተወሰነበት እንዲጠቁ ድጋፍ ቢያደርጉልን ይህ ነገሮች ቢሆኑ ማለት ነው። እንደገና የኢንሹራንስ የህይወት ዋስትና መድን ቢኖረን መንግስትን ማለት ነው የስራውን ቻሌንጅ በማለት የደሞዝ ጭማሪ ቢደረግልን እኛ ከማህበረሰብ ወተን ከቤተክርስቲያን የሚሆን መስጊድ የሚሆን ሰዎች ቢያንስ ሌሎች ፐብሊክ ሰርቫንቶች እሁድም ቅዳሜ በረፍት ሰዓታቸው ከማህበረሰቡ ጋራ ከህብዝብ ጋራ ነው የሚኖሩት። እኛ ግን ከዛ ውስጥ ገለን እዛ ውስጥ ነው የምንኖረው። ሁሉን ነገር ትተን ነው በቃ ዱር ቤቴ ብለን ሁሉን ነገር ትተን ነው እዛ እየኖርን ያለ ነው። ስለዚህ ይህን ከግምት ውስጥ በማስገባት የበለጠ ደግሞ መንግስት አሁን እየሰራ ባለው ላይ ባለስልጣን መስሪያ ቤቱ የበለጠ ድጋፍ እንዲያደርግልን እላለሁኝ። ባለድርሻ አካላቶች እነዚህ አጎራባች ክልሎች ከጎናችን ሆነው ቢረዱን ለውጥ እናመጣለን የሚል ሀሳብ አለኝ እና በመጀመሪያ ደረጃ ግን ለእኛ ለሰራተኛው ከመታሰብ በፊት ቅድሚያ ፓርቲ ድሮሳዊ ጥበቃ ቦታው የሚድንበት ሁኔታ እንዲመቻችን የኛ ፍላጎታችን የኛ ጥያቄያችን ለውጦች እንዲመጡ ማለት ነው። እንደ ራዕያችን ማለት ነው ምቹ የሆነ የጥበቃ ቦታን በመፍጠርና የድሮሳዊ ጥበቃ በማካሄድ የቱሪስት ፍሰትን ወደ ጥበቃ ቦታዎች ወደ ብሔራዊ ፓርኮች ማጉረፍ ነው ራዕያችን እና ይህ ከሆነልን እኛ ከዛ በኋላ ለእኛ ይደርሳል ሁሉም ነገር። ትልቁ ነገር ለውጥ ምድር ላይ እንድናመጣ ነው የኛ ፍላጎት።
እርሶ አዋሽ ብሔራዊ ፓርክ በሚባለው ተቋም ውስጥ እንደሚሰሩ ነው የሰማሁት። በዚህ ብሔራዊ ፓርክ ውስጥ ምን አይነት መስህቦች አሉ? አድማጮቻችን በአጠቃላይ ያለውን ስዕል እንዲመለከቱት ከማሰብ ነው ይህንን የምጠይቀውት።
በአጠቃላይ አዋሽ ብሔራዊ ፓርክ ማለት ነው እንደ መስህብነት ብቻ ሳይሆን ደግሞ እንደ የገቢ ምንጭ ብቻ ሳይሆን ጥናትና ምርምር ቦታ ነው። እንዳልኩ ወደ 600 ዝርያዎች እንደገና ደግሞ 77 አይነት አጥቢ ዶሮ እንስሳት ወደ 450 ምናምን 60 ምናምን አይነት የወፍ ዝርያዎች ይገኙበታል። እና በርዶች ይመጣሉ። በርዶች ኤሪያ ነው ቦታው። እንደገና በተጨማሪ ደግሞ ለሳይንሳዊ ጥናትና ምርምር ይመጣሉ። የተለያዩ ቱሪስቶች ዩኒቨርሲቲዎች መጥተው እዛ ጋ ነው አፓራንታቸው ወጥተው ሪሰርቻቸውን እዛ ጋ የሚያካሂዱ በተለያየ ቦታ መጥተው። ይህ ሁሉ እንግዲህ አዋሽ ብሔራዊ ፓርክ ምቹ ከመሆኑ የተነሳ ነው። እንዳለ ቅርሱን መጠበቅ ብቻ ሳይሆን ለሳይንሳዊ ጥናትና ምርምር ይውላል፣ ለኢኮቱሪዝም ይውላል፣ ለስነ ውበትና መዝናኛ ይውላል። ከሌሎች ፓርኮች ለየት እንደሚያደርገው ብያል። እንደዚህ ሳቫና ግራስ ላንድ አለው፣ ቡሽ ላንድ አለው፣ ዌት ላንድ አለው።
እጅግ በጣም አመሰግናለሁ አቶ ግዛቸው። ሬንጀርስ ስለሚባሉትና የእንስሳት ማቆያ ስፍራዎችን ደህንነት የሚጠብቁ አካላትን ያለውን የስራ መልክ ስለነገሩን በጣም ነው የማመሰግነው።
እኔም አመሰግናለሁ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አድማጮች፣ አሁን ደግሞ ስለ ቶኪዮ ኦሎምፒክ አንዳንድ መረጃዎች እንስጣችሁ። የቶኪዮ ኦሎምፒክ ክንውኖች ዛሬም ቀጥለዋል። ዛሬ ቀደም ብለው በተደረገው የሴቶች 800 ሜትር ፍጻሜ ውድድር አቲንግ ሚው ከዩናይትድ ስቴትስ፣ ኬሊ ሃጅኪንሰን ከእንግሊዝ፣ ሬቨን ሮጀርስ ከዩናይትድ ስቴትስ ከአንድ እስከ ሶስተኛ ያለውን ደረጃ በመያዝ ጨርሰዋል። ኢትዮጵያን በሴቶች 800 ሜትር የወክለቻት ሀብታም አለሙ በዛሬው ውድድር ስድስተኛ በመሆን አጠናቃለች። በአጠቃላይ የሜዳሊያ ብዛት ቻይናና ዩናይትድ ስቴትስ በእኩል የሜዳሊያ ብዛት ቀዳሚ ሆነዋል። ስቱዲዮ እስከገባንበት ሰዓት ድረስ ያገኙት የሜዳሊያ ብዛት 68 ነው። የሩሲያ ኦሎምፒክ ኮሚቴ በሶስተኛ ደረጃ ላይ ይገኛል በ52 ሜዳሊያዎች። ቀጣዩ ዘገባ ወደ ዩናይትድ ስቴትስ ይመልሰናል። በዩናይትድ ስቴትስ ዴልታ የተሰኘው ኮቪድ-19 ቫይረስ መስፋፋትን ተከትሎ ባለስልጣናት አዲስ የአፍና አፍንጫ መሸፈኛ መመሪያ እያስጀመሩ ነው። አንዳንድ ቀጣሪዎችና ምግብ ቤቶችም የክትባት ወረቀት ጭምር እየጠየቁ ይገኛሉ። የሚሼል ኩዊንን ዘገባ ኤደን ገረመው እንደሚከተለው ታሰማናለች።
እጅግ ተላላፊ በሆነው ዴልታ በተሰኘው የኮሮና ቫይረስ አይነት በዩናይትድ ስቴትስ የኮቪድ-19 ቫይረስ ተስፋፍቷል። በሳን ፍራንሲስኮ ከተማ ሁለት ሆስፒታሎች ውስጥ የሚሰሩ ከ200 በላይ የሚሆኑ ተቀጣሪዎች ላይ ቫይረሱ ተገኝቷል። እንደ ኒውዮርክ ታይምስ ዘገባ ከሆነ አብዛኞቹም ሙሉ ለሙሉ ክትባት ወስደዋል። በተመሳሳይ ትላንት ቅዳሜና እሁድም ፍሎሪዳ ግዛት በ24 ሰዓት ጊዜ ውስጥ ከ21,000 በላይ የቫይረሱ ተጠቂዎችን በመመዝገብ ክብረ ወሰን ሰብራለች። የፕሬዝዳንት ጆ ባይደን ዋና የጤና ጉዳዮች አማካሪ የሆኑት ዶክተር አንቶኒ ፋውቺ በዚህ ሳምንት ኤቢሲ የተሰኘው ጣቢያ ላይ በሚተላለፈው ዘዊክ በተሰኘ መሰናዶ ላይ ቀርበው እንዲህ ብለው ነበር።
We are in fact in a very serious public health challenge here.
ከሰው ወደ ሰው ለመተላለፍ ከፍተኛ የሆነ አቅምና ፍጥነት ባለው ቫይረስና በወረርሽኙ ምክንያት እጅግ ከባድ የሆነ የህብረተሰብ ጤና ችግር ገጥሞናል።
ከመቶ ሚሊዮን በላይ የሚሆኑ አሜሪካውያን ባልተከተቡበት ሁኔታ ባለስልጣናት ለቫይረሱ መጨመር ምላሽ ለመስጠት እየተጣጣሩ ነው። ባለፈው ሳምንት ፕሬዚዳንት ጆ ባይደን የመንግስት ተቀጣሪዎች በሙሉ እንዲከተቡ ካልሆነ ግን በግዴታ ምርመራ እንዲያደርጉ እንደሚጠየቁ አስታውቀው ነበር። ይህንን ጉዳይ ታዲያ አንዳንድ የሰራተኛ ማህበራት የሰራተኞችን መብት የተጋፋ ሲሉ አውግዘውታል። በተመሳሳይ የዩናይትድ ስቴትስ የበሽታ መከላከልና መቆጣጠሪያ ማዕከል ሲዲሲ የተከተቡ ሰዎችን ጨምሮ ሁሉም ሰዎች በቤት ውስጥና የቫይረሱ መተላለፍ ከፍተኛ በሚሆኑባቸው ቦታዎች ሁሉ የአፍና የአፍንጫ መሸፈኛ እንዲያጠልቁ አሳስቧል። በኮንግረስ ውስጥ ተካፋይ የሆኑ የህክምና ባለሙያም የህዝብ ተወካዮች ምክር ቤት ውስጥ ያፍና ያፍንጫ መሸፈኛ ጭንብል እንዲደረግ አስገድደዋል። ይሁንና ጉዳዩ የማይመለከተው ሴኔት ውስጥ ያሉ አንዳንድ ህግ አውጪዎች ሁኔታዎቹን እየተቹ ነው። ኬቨን ማካርቲ የዝቅተኛ ማህበረሰብ መሪና የካሊፎርኒያ ግዛት ሪፐብሊካን ናቸው። በዚህ ዙሪያ እንዲህ ይላሉ።
The CDC has become a political arm of the administration.
የበሽታዎች መከላከልና መቆጣጠር ማዕከል ሲዲሲ የመንግስት ባለስልጣናት የፖለቲካ ማስፈጸሚያ ሆኗል። የህይወታችንን ሁሉንም ክፍል መቆጣጠር ይፈልጋል።
የማህበረሰብ ጤና ምክሮች ግለሰባዊ ንጽህነትን ሊጋፉ ይችላሉ፣ ነገር ግን እነሱን ተግባራዊ አለማድረግ በራሱም የሰዎችን መብት መጋፋት ነው ሲሉ ያስረዳሉ የዋይት ሃውስ የጤና አማካሪ ዶክተር አንቶኒ ፋውቺ።
The fact is, if you get infected, even if you are without symptoms,
እውነታው በቫይረሱ ከተጠቃችሁ ምልክት እንኳ ባይኖርባችሁ ሌሎች ተጋላጭ ለሆኑና በአስከፊ ሁኔታ ሊታመሙ ወደሚችሉ ሰዎች ታስተላልፋላችሁ። ስለዚህ ግለሰቦችን ለቫይረሱ ተጋላጭ በማድረግ መብታቸውን እየጣሳችሁ ነው።
በየጊዜው የመመሪያዎቹ መቀያየር የራሱን ሚና ሳይጫወት አልቀረም። እንደ CNN ሪፖርት ከሆነ በዩናይትድ ስቴትስ የተከተቡ ሰዎች ቁጥር ባለፈው ሳምንት ብቻ በ21% ጨምሯል። በቫይረሱ የመጠቃት መጠንም ክትባቱን እንብዛም ባልወሰዱ በአንዳንድ ደቡባዊ የሀገሪቱ ግዛቶች ውስጥ ጨምሯል። ለሚሼል ኩዊንን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅ ምህንድስናው ኤልያስ አስማረ እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።
Work is them on a beat. Men in them with the sheep. Look in them, she's a yash. All those say the she. Has a been down the bash and down there a dashing. Don't you not make it to us, cause then part by Jesse.